ደስታዬን የማካፍሎት፣
ምስጢሬን የማውጋዎት፣
ሲከፋኝ ልቤን የማጫውቶት ቤተኛው ነኝ።
ይህ ፕሮግራም ቤተኛው ነው።
ቤተኛ
የተከበራችሁ አድማጮች፣ ቆየት ብላችሁ ካገኛችሁን በመከታተል ላይ ያላችሁት ቤተኛ የሬዲዮ ፕሮግራማችንን ነው። በሸገር ኤፍኤም 102.1 ላይ እንገኛለን።
ይህን ፕሮግራም ስፖንሰር ያደረገላችሁ አይፓስ ኢትዮጵያ ነው። አብራችሁን ቆዩ።
አይፓስ ኢትዮጵያ በተከታታይ ሳምንታት ደህንነቱ የተጠበቀ ጽንስ ማቋረጥ ላይ መልእክቶችን፣ ሀሳቦችን በዚህ በቤተኛ ፕሮግራም እያስተላለፈ ነው። በነገራችን ላይ ብዙ ቦታዎች ብዙ ባለ ታሪኮችን አግኝተሃል። እንደዚህ ጽንስ ማቋረጥ በሆስፒታል አገልግሎቱን ለማግኘት የሄዱ ሴቶችን አይተሃል፣ አግኝተሃል እና ስሜትን እንድትነግረኝ ይፈልጋለሁ። እንግዲህ ከዚህ ቀደም እንደዚህ ሬዲዮም ላይ ብዙ ልምድ የለህም፣ በተለይ ደግሞ ጽንስ ማቋረጥ ላይ ነው ለመጀመሪያ ጊዜ የሰራኸውና በፊት የነበረህ አመለካከት ስለ ጽንስ ማቋረጥና አሁን ምን ይመስላል? እዛ ያየሃቸው ነገሮች ምን ይመስላሉ? ስለ ሴቶቹ የምትለው ነገር ካለ ደስ ይለናል።
እንደው በመጀመሪያ አሁን ካለንበት ከጊዜው አንጻር ይህን ያክል ራሱ ግንዛቤ ስለ ጽንስ ማቋረጥ አብዛኞቹ ሴቶች መረጃ አላቸው ብለን የምናስብ ሰዎች አለን ብዙ፣ እና ከኔም ጀምሮ ከዛ በፊት ብዙ ግልጽ የሆነ ነበር የሚመስለኝ። እና ደግሞ እንደዚሁ ከላይ ነው የምናውቀው ጽንስ ማቋረጥ ሲባል ራሱ በውስጡ ምን እንዳሉት ነገር እኔም እዚህ ከገባው በኋላ ነው መረዳት የቻልኩት። በጣም ብዙ ሴቶችን አግኝቻለሁ። በጣም ብዙ የሚያሳዝኑ ስቶሪዎች ሲገጥሙኝ ነበር። አገልግሎቱ ራሱ አሁንም እንደዚህ ተራቆ መኖሩን የማያውቁ ሴቶች አሉ። በአብዛኛው አልፎባቸው ጊዜው አሁን ከህጉም አንጻር በፊት አሁን ህጉ መሻሻሉንም ግልጽ አልሆነም ማለት አያውቁም አብዛኞቹ። በጣም በትንሽ ነገር በተለይ ከዚህ ከወሊድ መቆጣጠሪያው ጋር ብታያዘ ምንም አይነት ግንዛቤ የሌላቸው በጣም ትንንሽ ልጆች ነበር ደግሞ ሲገጥመኝ ነበር። ማለት ትንንሽ ልጆች ማለት 17 18 ዓመት 16 ዓመት እንደውም ያንዷ የ16 ዓመት ልጅ በጣም ስቶሪዋን ሾክ ያደረገች ተደፍራ ምናምን ነውና በጣም የሚያሳዝን ታሪክ።
ከዛ በፊት ስለ ጽንስ ማቋረጥ ምን አይነት አመለካከት ነበረ?
ከዛ በፊት ስለ ጽንስ ማቋረጥ እኔ እንደውም እንደዚህ አልደግፍም ነበር። በቃ ለምን አስበውበት ፈልገውት የሚመጣ ነገር ነው፣ እስከመጣ ድረስ መወለድ ያለበት ብዬ ነበር ማስበው። አሁን ግን ይህም ስራ ከጀመርኩ በኋላ ግን እሱ አመለካከት ተቀይሯል።
ምን አይነት ምን ችግር አይተህ ነው ይሄ አመለካከት?
ጥሩ ጥያቄ። አሁን አብዛኞቹ እኔ እንደማስበው ፈልገውት አይደለም። አብዛኞቹ በስንት ችግር ውስጥ በመከራ ሆኖ አንዲት እንግዲህ ከክፍለ ሀገር የ16 ዓመት ልጅ ከክፍለ ሀገር ቤተሰቦች ባለት ረዳ ሰው ቤት መጣ። በአጋጣሚ ትደፈራለች። ተደፍራ ደግሞ ማርገዟንም ሳታውቀውም ትንሽ ገፍቶባት ይሄዳል። ከዛ ደግሞ ብትወልድ ምንድን ነው የሚሆኑ የዛች ልጅ ህይወቱ? አሁን እሱም በፊት የማሰቡ እንትን ነገር የለም ነበር። አሁን ግን በቃ ተገቢ ነው ይሄ መኖሩ። አሁን እንኳን ቤተሰብ መርዳት ራሷን ሰው ቤት ሆና እያለ እንዴት ነው ህፃን ልጅ ሌላ ትውልድ አፍርታ ልታሳድግ የምትችለው? እና ተገቢ ነው ብዬ አመለካከት ተቀይሯል።
የማትረሳው አጋጣሚ አለህ በዚህ ስራ? የማትረሳት ባለታሪክ ልትሆን ትችላለች? ያናገርካትም ፍቃደኛ እንግዲህ የማይሆኑ ሴቶች ደግሞ አሉ አይደለ? ለቃለ መጠይቅ ፍቃደኛ ያልሆነችም ልትሆን ትችላለች፣ የሆነችም ብቻ የማትረሳ ውስጥ አጋጣሚዎች ካለ?
የማረሳው ሁለት ላንሳሉ፣ ብዙ ናቸው አጋጣሚዎች። በእርግጥ ግን አንዷ በህክምና በዘመናዊ መልኩ መኖሩን ሳታቅ 27 ዋጥኩኝ ያለችኝ በጣም ማረሰው ነው። እና እኔ በቃ እንደውም ለምን ነው ያልኩት፣ በጣም ድንግጬ እንደዚህ ኢንተርቪው እየጠየኳት እያለ
መድኃኒት ውጣ
ማለት ነው። አታውቅም እንደዚህ በህክምና መኖሩን። በቃ ያለኝ አማራጭ ራሴን ማጥፋት ነው ብዬ ወሰንኩና 27ቱን በአንድ ዋጥኩት አለች። ከዛ ለምን አልኩኝ እኔ በዛ ማለት ና ከዛ ወድቃ ፌንት ከወደቀች ምናምን በኋላ ወደ ህክምና ምናምን መታ ነው አገልግሎቱን ያገኘችው። ያው ተርፋለች። በጣም ገረመኛው።
እንግዲህ አሁን ይኸውልህ አገልግሎቱ ባይኖር ተመሳሳይ ታሪኮች እየበዙ ይመጡ ነበር ማለት ነው።
አዎ፣ ምን ያክል አስተዋጽኦ እንዳለው ነው እንግዲህ አገልግሎት መኖሩ በደንብ መሰራት አለበት። አሁን ግንዛቤ ላይ ለዛ ነው የሚያነሳው። ሁለተኛዋ ያው ለቃለ መጠይቅ ፍቃደኛ አይደለችም፣ ግን ያው ስጠይቃት የቤተሰብ እንትኑ እርግዝና የተፈጠረው አብራው የምትኖራቸው ከአጎቷ ነው። እና ከቤተሰብም እንግዲህ ምን ያክል አሁን ይሄ ልጅ እንደው እኔ ከተወለደ በኋላ አስቤው ነው በጣም ላረሳው የቻልኩት። የማን ነው ምንድን ነው የሚሆነው ይሄ ልጅ እዛ ቤተሰብ ውስጥ? እና እርግዝና ካጎቷ ነው እርግዝና የተከሰተው። እና እሱም በጣም በቃ እንደዚህ አይነት ታሪኮች አሉ እንደኛ ሀገር የሚለው ነገር በጣም ጥያቄ ውስጥ ተከታተለ።
ስለዚህ ህግ በህግ መደገፉ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎቱ እንዳለ ሴቶቻችን እውቀቱ ሊኖራቸው ይገባል የሚል ሐሳብ ነው እዚህ ጋር ልንሰጥ የምንችለው። በመጨረሻም ግን አንድ ነገር እንድናወራበት የፈለኩት እንደዚህ ጽንስ ማቋረጥ ላይ የሬዲዮ ፕሮግራም ስንሰራ መረጃዎች ስንሰጥ ሴቶች እንደዚህ አይነት ነገር ሲፈጠር በቃ ሄደው ጽንስ ማቋረጥን ያድርጉ የሚል አመለካከት አይደለም ያለን። ቀድሞ መጠንቀቅ አስፈልጋል።
ቀድሞ መጠንቀቅ እሱም ላይ አዎ ቀድሞ መጠንቀቁ ላይ መስራት ነው። ግን ካለፈ ከዛ አልፎ ከመጣ ደግሞ ትክክለኛ አማራጭ ነው ወደ ህክምና ተቋም መሄድ። ምክንያቱም ወደዛ ሄዱ የሚባል እንኳን ሌላም ነው ከገጠመን አንጻር በባህላዊ መንገድ አለ ሌላ ቦታ ሄደው እንደዚህ ያልሆነ ነገር በማህፀናቸው የበለጠ ከየራሳቸውንም ጤና የወደፊት ህልውናቸው ላይ አደጋ የሚወድቁበት ሁኔታ ስላለ ነው የህክምናውኛ ስለ ህክምና ያወራ ነው እንጂ ልክ ነው ቀድሞ መጠንቀቁ ላይ መስራቱ ይተሻላል።
አዎ እንግዲህ እንደሚታወቀው ውድ አድማጮች የቤተሰብ እቅድ አገልግሎት አማራጮች ወይንም የርግዝና መከላከያ ዘዴዎች በየሆስፒታሉ በየጤና ጣቢያው በየጤና ተቋሙ ይሰጣሉ። የርግዝና መከላከያ ዘዴዎች የረጅም ጊዜ የቤተሰብ እቅድ አገልግሎት አለ፣ ያጭር ጊዜ የምንለው ደግሞ አለ። በመርፌ በእንክብል መልክ የሚሰጣሉ፣ በክንድ ቆዳ ስር የሚቀመጥ አለ፣ በማህፀን ውስጥ የሚቀመጥ ሉፕ የሚባል የርግዝና መከላከያ አለ። እነኚህ የርግዝና መከላከያዎች የረጅም ጊዜዎቹን ለረጅም ጊዜ ግድ መጠቀም አለብን ማለት አይደለም።
በነገራችን ላይ እንደው እዚህ ላይ አንድ ያስተዋልኩት ነገር አለ። በተለይ ከዚህ ከወሊድ መቆጣጠሪያ ጋር ተያያዘ ይሄ ፖስት ፒን የሚባለው ነገር አብዛኞቹ ያገኘኋቸው ልጆች ሲነግሩኝ ነበር ስለ ፖስት ፒን ነበር። እሱን እንደ ረጅም ጊዜ አርጎ የመውሰድ ነገር አለ። አጠቃቀሙ ላይ ግልጽ አልሆነላቸውም አብዛኞቹ። በሱ ነው በቃ ፖስት ፒን ወስጄ ነበር ሰዓቱ ምናምን አልፎ ሊሆን ይችላል። እና እንደው ሐኪምም ጠይቄያለሁ እኔ በዚህ ጉዳይ እና እሱ 100% እርግዝናን ይከላከላል የሚል የለም። በዚህ አድማጮቻችን እንዲገቡት የምፈልገው ነው።
አዎ ሁለተኛ ደግሞ ይሄ ፖስት ፒል ወይንም ድንገተኛ የእርግዝና መከላከያ ዘዴ ስሙም እንደሚያመለክተው ድንገተኛ ለሚፈጠር በአደጋ ጊዜ ለሚፈጠር ጾታዊ ግንኙነት ነው እንዲጠቀሙ የሚመከረው እንጂ በየዕለቱ በየጊዜው ልክ እንደ እርግዝና መከላከያ ፒልሱ በየጊዜው የሚወሰድ አይደለም አንደኛ ነገር። ስለዚህ ለአደጋ ጊዜ ነው። ሁለተኛ እንዳልከው 100% እንኳን አይደለም ፖስት ፒል ወይንም ድንገተኛ የእርግዝና መከላከያ ዘዴ ሌሎቹ 100% አይደለም የእርግዝና የሚከላከሉት። ነገር ግን ይሄ ፖስት ፒል ወይንም ደግሞ ድንገተኛ የእርግዝና መከላከያ ዘዴ 100% እርግዝና አይከላከልም። በሶስተኛ ደረጃ ደግሞ ጊዜው ካለፈ በኋላ የሚወስዷሉ ፖስት ፒልን በ72 ሰዓት ጊዜ ውስጥ ነው።
አዎ ብዙዎቹ እንደ መውሰዳቸው ብቻ ነው ወስደናል ነው እንጂ ትኩረታቸው 72 ሰዓትም ይጠብቁ አይደለም የሚወስዱት።
አዎ በ72 ሰዓት ጊዜ ውስጥ ሲባል የጾታዊ ግንኙነቱ እንደተፈጠረ ቶሎ መውሰዱ የበለጠ ይጠቅማል እንጂ 72 ሰዓት ጠብቆ መጨረሻ ላይ መውሰድ የመከላከል አቅሙ
የበለጠ ዝቅ እንዲል ያደርገዋል
ማለት ነው። ስለዚህ በዚህ ምክንያቶች ነው ያላቀዱት እርግዝና የሚከሰተውና ይሄንን ለማለት ነው። ውድ አድማጮች የእናንተንም ሐሳብ አስተያየቶች እንቀበላለን። ላለፉት ተከታታይ ሳምንታት ጽንስ ማቋረጥ ላይ
ያዘጋጀናቸው ፕሮግራሞች
እንዴት አያችኋቸው? ሐሳብ አስተያየቶቻችሁን አድርሱን። በድጋሚ ለማስታወስ የቤተኛ የስልክ መስመሮች 0946349444 ወይንም 0936803080 ናቸው።
እሺ ሶስና እንግዲህ ቀጣዩ ፕሮግራማችን የሚሆነው ምንድን ነው?
ቀጣይ የምናደርገው ፕሮግራማችን እንግዲህ አይፓስ ኢትዮጵያ ለረጅም ሳምንታት ነው ቤተኛ ፕሮግራም ላይ አብሮ በጋራ ሲሰራ የነበረው። ዛሬ የአይፓስ ኢትዮጵያን ካንትሪ ዳይሬክተር ዶክተር ደመቀ ደስታን ጋብዣለሁ። በነገራችን ላይ ዶክተር ደመቀ የካበተ የስራ ልምድ ያላቸው ናቸው። ሜዲካል ወይም ደግሞ ሐኪም ናቸው፣ ዶክተር ናቸው። በዛ ላይ የህብረተሰብ ጤና አገልግሎት ላይ ስፔሻላይዝ አድርገዋል። በተለያዩ ሀገራት ኢትዮጵያና ከኢትዮጵያ ውጪ በተለይ በምስራቅና በምዕራብ አፍሪካ ሀገራት እየተዘዋወሩ የስነ ተዋልዶ ጤና ጉዳዮችን የተመለከቱ ስራዎችን ሲሰሩ ነበረ። አሁን የአይፓስ ኢትዮጵያ ካንትሪ ዳይሬክተር ናቸው። በነገራችን ላይ ከ20 ዓመታት በላይ ነው ይሄ በተለይ የስነ ተዋልዶ ጤና ጉዳይ ላይ ብቻ የሰሩትና ከሳቸው ጋር ሰፋ ያለ ቃለ መጠይቅ አድርገናል። ስለ ጽንስ ማቋረጥ በፊት የነበረው ነገር ምን ይመስላል፣ አሁን ያለው ነገር ምን ይመስላል፣ ምን አይነት ልምዶች አላቸው፣ በተለይ ደግሞ አይፓስ እዚህ ላይ ትኩረቱን አድርጎ ይሰራልና ምን ስራዎችን ነው አይፓስ እየሰራ ያለው የሚለውን ለማየት ሞክረናል። በነግራችን ላይ አይፓስ በኢትዮጵያ ውስጥ አባብዛኛው ከባቢዎች ላይ ይሰራል። ትኩረቱ ደግሞ በተለይ ያልታቀደ እርግዝና አንዲት ሴት እንዳያጋጥማት እዛ ላይ ብዙ ስራዎችን ይሰራል። አንዲት ሴት ያልታቀደ እርግዝና ካጋጠማት የሀገሪቱ ህግ በሚፈቅደው መሰረት ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት እንድታገኝ ብዙ ስራዎችን ይሰራል። ጤና ሚኒስቴርን፣ የክልል የጤና ቢሮዎችን በቴክኒክ ያግዛል። ባለሙያዎችን በጣም በርካታ ባለሙያዎችን ያሰለጥናል። ብዙ ስራዎችን ነው አይፓስ የሚሰራው። ብዙ ነገሮች ተነጋግረናል ከዶክተር ጋር። ወደዛው ነው የምናልፈው። የበፊቱና የአሁኑ ህግ ምንድን ነው? አሁን ጽንስ ማቋረጥ ላይ ቢያንስ የተወሰነ የህግ ክፍተት አለ። ሴቷ ሄዳ አገልግሎቱን ማግኘት ትችላለች። እና በፊት የነበረው ምንድን ነበር የሚለው አሁን ያለው የተሻሻለው ህጋችን ምን ይላል?
በፊት የነበረው በህግ አገላለጽ ሪስትሪክቲቭ አቦርሽን ነው የሚባለው የነበረው ነው። እና ያ ማለት ምን ማለት ነው? ምንም ክልከላ ነው፣ ይከለክላል። አቦርሽን ይከለክላል ማለት ጽንስ ማቋረጥ ለሴቷ ህይወት አደገኛ ካልሆነ በስተቀር ያም በሁለት ሐኪሞች ካልተረጋገጠ በስተቀር ጽንስ የማቋረጥ አገልግሎት ማግኘት አትችልም አንዲት ሴት። ስለዚህ ቶታሊ የለም ማለት ነው። ፕራክቲካሊም እኔም ስማርም በኋላም ስሰራ የነበረው ማንም ሴት ደህንነቱን የጠበቀ የጽንስ ማቋረጥ አገልግሎት ለማግኘት ወደ ሆስፒታል አትመጣም። ምክንያቱም ይሄ ሁሉ ፕሮሰስ ማለፍ አለባት እና ያን ደግሞ አይቻልም። ስለዚህ ይከለክል ነበር ማለት ነው። በኋላ ሪቫይዝ የተደረገው እንደገና ተሻሽሎ የወጣ አዋጅ ግን ስቲል አሁንም አቦርሽን ወይም ጽንስ ማቋረጥን ሙሉ ለሙሉ አይፈቅድም፣ ግን የሚፈቅድባቸው ምክንያቶች አሉ። አንደኛው እርግዝናው በአስገድዶ መደፈር ወይም በቤተሰብ ግንኙነት ምክንያት የተፈጠረ ከሆነ አንዱ የሚፈቅድበት ነው። ሁለተኛው ጽንሱ ለእናቲቱ ጤንነት አደጋ ከሆነ ችግር የሚያስከትል ከሆነ ህጉ ይፈቅዳል። አሁንም እንደገና አሁንም ለህይወቷ እንደዛው ወይም ለእናቲቱ ህይወት አደጋ ከሆነ አሁንም እሱም ይፈቅዳል። ሌላው ጽንሱ ሲፈጠር የጽንስ አፈጣጠር ችግር ካለበት እሱም ይፈቅዳል። ሌላው እድሜ ነው። እድሜዋ ከ18 ዓመት በታች ከሆነ አሁንም ጽንሱን ማቋረጥ ትችላለች ከፈለገች። ሌላ ማንኛውም አይነት የአካል ችግር፣ የአእምሮ ችግር ዲሴቢሊቲ የምንላቸው ማለት ነው፣ እነዛ ችግሮች በሚኖሩበት ጊዜ ህጉ ይፈቅዳል ማለት ነው። እና ለዚህ ሁሉ እንግዲህ በአብዛኛው ጊዜ ማስረጃ መቅረብ አይጠበቅባትም። ወይም ደግሞ አሁን ለምሳሌ ለጤንነቱ አደገኛ ነው በምንልበት ጊዜ ስትቀርብ ጤናዋ አደጋ ላይ ደርሶ መሆን የለበት። ጽንሱ ወደፊት አደጋ ያስከትልባታል ብሎ ሐኪሙ ካመነበት አገልግሎቱን መስጠት ይችላል። እድሜም በሚመለከት እድሜዋን ኮንፈርም ማድረግ እድሜዋን ማስረጃ አምጪ፣ በር ሰርተፍኬት አምጪ ማለት አይችልም። ይህ ሁሉ የተደረገበት ምክንያት ምንድነው? እያንዳንዷ ቀን ለሴትዮዋ ጤና፣ ለሴትዮዋ ህይወት በጣም ወሳኝ ስለሆነች ነው። እርግዝና ቆሞ አይጠብቀን። ስለዚህ በእነዚህ ምክንያት የምናጓትትባት ከሆነ እርግዝናው እያደገ እያደገ ይሄድና በኋላ ማኔጅ ለማድረግ ወደማንችለው ደረጃ እንዳይገባ ተብሎ የተደረገ ነው እና በእነዚህ ምክንያቶች ጽንስ ማቋረጥ አገልግሎት ማግኘት ይቻላል። ያው አብዛኛው ጥሩ ነው፣ ጥሩ ከሚባሉት ነው። አፍሪካ ውስጥ አሁን ለምሳሌ ካሉ ህጎች፣ ተመሳሳይ ህጎች ይሄኛው ምሳሌ የሚሆን ፕሮግራም ነው አፍሪካ ውስጥ።
ዶክተር፣ ህጉን ለመቀየር የነበረው ሁኔታ አስቸጋሪ ሁኔታ እንዴት ነበር? ትልቅ ለውጥ ነው ይሄ።
ያኔ እኔ አክቲቭሊ እዚህ ውስጥ አልተሳተፍኩም፣ ግን በደንብ እከታተለው ነበር። ታስታውሽ እንደሆነ የኢትዮጵያ ህገ መንግስት ተቀይሮ ነበር እና ሁሉም ህጎች ደግሞ በተቀየረው ህገ መንግስት መሰረት መስተካከል ነበረባቸው። ኢትዮጵያም ያኔ ብዙ የተሻለ ህግ አላት፣ የተሻለ ዲሞክራት የሆነች ሀገር ነች ተብሎ ብዙ ነገሮች ለህዝቡ በሚመች መልኩ እየወጡ ነበር እና ከዛ ጋር ተያይዞ የወንጀልና መቅጫ ህጉ መሻሻል ነበረበት። መሻሻል እንዳለበት ታምኖበት መሰራት ሲጀምር ከነዛ ወንጀልና መቅጫ ህጉ ከያዛቸው ውስጥ አንዱ የጽንስ ማቋረጥ ነበር እና ያንን ለማሻሻል ለማስተካከል እንግዲህ የሚመለከታቸው አካላት ተሰባስበው መስራት ጀመሩ ማለት ነው። ዋናው መነሻቸው ምንድነው? ከዚህ ደህንነቱን ካልተጠበቀ ጽንስ ማቋረጥ ጋር በተያያዘ ብዙ እናቶች ይሞቱ ነበር። የእናቶች ሞት ስሌቱን ስታዩ 1/3 የእናቶች ሞት የሚከሰተው ከዚህ ደህንነቱን ካልተጠበቀ ጽንስ ማቋረጥ ጋር በተያያዘ ነበር። እና ወደ 1000 በላይ ነበር የእናቶች ሞት። ከ100000 የሚወለዱ ህጻናት ውስጥ 1000 ምናምኑ ይሞቱ ነበር እናቶች ኢትዮጵያ ውስጥ። በጣም ከፍተኛ የእናቶች ሞት ነበር። ከዛ ውስጥ 1/3 32% ደህንነቱን ባልጠበቀ ጽንስ ማቋረጥ ጋር ተያይዞ የሚመጡ ችግሮች ነበሩ። እና ያንን ሁሉም ያውቀዋል። እነዚህ የምንላቸው አክተሮች በተለይ ሎካል የሆኑት እነ ቅድም ያልኩሽ ኢሶ፣ ኢትዮጵያን ሚድዋይፍ አሶሲሽን፣ ሄውላ፣ ሌሎችን ፓርትነሮች፣ አይፓስ እና ሌሎች የተወሰኑ ኢንተርናሽናል ኤንጂኦዎች ይህን ነገር በማገዝ የሌሎች ሀገሮችን ልምድ በማምጣት አገዙ። እንዲሁ በዋናነት ይህን ጉዳይ በባለቤትነት ይዘው ከመንግስት ጋር ሲከራከሩ የነበሩት እነዚህ አካላት ናቸው። እና ያኔ ቀላል አልነበር። ከሌላው ግሩፕ አለ ፕሮቾይስ ሳይሆኑ ፕሮላይፍ ብለው የሚንቀሳቀሱ አካላት ነው። በጣም ሰፊ ክርክር ነበረ፣ ሰፊ ውይይት ነበረ። ፓርላማውን በጣም በሚገርም ሁኔታ በጣም ውይይት እንዲደረግበት የተለያዩ ይመለከተናል የሚሉ አካላት አስተያየት እንዲሰጡበት፣ ሀሳባቸውን ሪፍሌክት እንዲያደርጉበት ተደረገ። ከዛ በኋላ ህዝብ ውስጥ ምን ይላል፣ የህዝቡን ድምፅ መስማት አለብን ተብሎ ፐብሊክ ኦፒኒየን ተሰብስቦ በየቦታው ሄደው ማለት ነው ሲያነጋግሩ ያለው ችግር ይሄ ነው ማለት ነው። መሬት ላይ ያለው ችግር ይሄ ነው። በየቤቱ ያልተነካ የለም፣ ያልተጎዳ የለም። ስለዚህ ያለውን ችግር ህዝቡ በደንብ ያውቀዋል። እና ያንንም ተይዞ ተመጣ እና ፓርላማው ላይ ከፍተኛ ዲቤት ነው የተደረገው፣ ከፍተኛ ውይይት ነው የተደረገው። ከዛ ውጪ በሚዲያ ራሱ በሬዲዮ በቴሌቪዥን ብዙ ዲቤት ነበረ። ከዛኛው እንግዲህ ከተቃዋሚውም ወገን እንደዚሁ ሰላማዊ ሰልፍ እስከ ማዘጋጀት ብዙ የተለያዩ ነገሮችን ያደርጉ ነበር። ነገር ግን ፓርላማ በትክክል መሄድ ባለበት መንገድ ሄዶ ማየት ያለበትን ነገር ሁሉ አይቶ መጨረሻ ላይ ይህንን አጸደቀ ማለት ነው። እና ትልቅ ለውጥ ነው ለእኛ ሀገር። ማለት ሴት ማለት ሀገር ነች እና የብዙ ሴቶችን ችግር የቀረፈ ነበር እና ትግሉ ቀላል አልነበረም ማለት ነው።
እንግዲህ አይፓስ በተለይ በተለይ ደህንነቱ ያልተጠበቀ ጽንስ ማቋረጥ ብዙ ሴቶችን እንደው በቅርብ አሁንም ድረስ ችግሩ እንዳለ እኔ በስራ የራሱ የተወሰነ ተመልክቻለሁኝ። እና አሁን አይፓስ ህብረተሰቡ ጋር ወርዶ ደህንነቱ የተጠበቀ ጽንስ ማቋረጥ አገልግሎት ሴቷ እንድታገኝ በማድረግ ረገድ ምን ምን ስራዎችን እየሰራ ነው? ያስ እንደው ጠቅሟል ወይ ህብረተሰቡን የሚለውን ብንመለከት ደስ ይለኛል።
አዎ፣ ማለት እንግዲህ የምንሰራቸው ስራዎች ምንድን ናቸው? ጤና ተቋማቱ ላይ፣ የጤናው ሲስተም ላይ ይህንን እንሰራለን፣ እናሰለጥናለን። ጤና ባለሙያዎች የሚያስፈልጋቸውን ግብዓት እናቀርባለን በፊት። አሁን የጤና ሲስተሙ ራሱ ጤና ሚኒስቴር፣ እንደገና ደግሞ የመድኃኒት አቅርቦት ድርጅት አለ። እነሱ የሚያቀርቡበትን መንገድ ቴክኒካሊ በማገዝ አቅርቦቱ የተሟላ እንዲሆን አደርጋለን እና በተከታታይ የሆነ ሰፖርት እናደርጋለን። ቴክኒካል ሰፖርት ማለት ነው። ለሰለጠኑት ባለሙያዎች ለጤና ተቋማቱ እናግዛለን ማለት ነው እና ሰርቪሱ እንዲኖር ማለት ነው። አገልግሎቱ ይሄ ደህንነቱን የጠበቀ የጽንስ ማቋረጥ አገልግሎት እንዲኖር፣ የቤተሰብ እቅድ አገልግሎት እንዲኖር እናግዛለን ማለት ነው።
ስለዚህ ለተቋማትም ማቴሪያሎች፣ የአገልግሎት እቃዎችን በመስጠት
የሚያስፈልጋቸው የጤናው አገልግሎት የጤናው ሲስተም ማቀርባቸው ከሆኑ እኛ እናቀርባለን። ወይም ደግሞ እዛ ክፍተት በሚፈጠርበት ጊዜ እኛ እንሆናለን። በፊት እኛ ነበረ ሙሉ ለሙሉ የምናቀርበው። ማለት ከዚህ በፊት የነበረው የመንግስት አቅም ትንሽ እንዳሁኑ አልተጠናከረም ነበር እና እኛ ራሳችን ነበር የምናቀርበው። ላይክ ለጽንስ ማቋረጥ የሚያስፈልጉ ግብዓቶች የተ ሁሉንም ለቤተሰብ እቅድ አገልግሎት የሚያስፈልጉ ግብዓቶች ሁሉንም እኛ ነበረ ነው የምናቀርበው እና አሁን ግን የመንግስት አቅም እየተጠናከረ መጥቶ አንድ ሲስተም መከተል ስላለብን በመንግስት በኩል ነው የሚመጣው። ግን ያ በማይኖርበት ጊዜ ወይም በሚቋረጥበት ጊዜ ወይም ደግሞ ክፍተት ተፈጥሯል በምንልበት ጊዜ ያንን እናሟላለን ማለት ነው። ስለዚህ ይሄንን አድርገን ሰርቪሱ አገልግሎቱ እንዲኖር እናደርጋለን ማለት ነው። 2005 ህጉ ተቀየረ። በ2006 ጀምሮ ተግባራዊ መሆን ጀመረ ህጉ ማለት ነው። ስለዚህ ከ2006 ጀምሮ እስካሁን ድረስ ባለው ጊዜ ውስጥ እኛ ከ1500 በላይ ጤና ተቋማትን ድጋፍ ሰጥተናል። ስልጠና ሰጥተንላቸዋል ለጤና ባለሙያዎቻቸው ሙያዊ ገዛ የኛ ባለሙያዎች የኛ ጤና ተቋማት ውስጥ ያሉ ባለሙያዎችን በመጠቀም ሙያዊ እገዛ አድርገውላቸው እነዚህ ከ1500 በላይ ጤና ተቋማት ይህን የጽንስ ማቋረጥ አገልግሎት፣ የቤተሰብ እቅድ አገልግሎት ሁለቱንም አንድ ላይ ማስኬድ ችለዋል ማለት ነው። በዚህ ጊዜ ወደ ምናልባት ከ11,000 በላይ የጤና ባለሙያዎችን አሰልጥነናል በእነዚህ በሁለቱ አገልግሎቶች ላይ ማለት ነው። ከዛ በተጨማሪ አገልግሎቱ መኖሩ ብቻውን በቂ አይደለም። ህብረተሰቡ ማወቅ አለበት ስለ አገልግሎቱ፣ የት ነው አገልግሎት የሚገኘው ብሎ ማወቅ አለበት። ህጉ ደግሞ ምንድን ነው የሚለው፣ ሁለቱም የቤተሰብ እቅድ አገልግሎትም የጽንስ ማቋረጥ አገልግሎትም በህግ የታቀፉ ናቸው እና ምንድን ነው የሚለው ህብረተሰቡን እናስተምራለን። ህብረተሰቡን የምናስተምረው ምንድን ነው? መጀመሪያ ላይ አገር በቀል ግብረሰናይ ድርጅቶች አሉ፣ በርካታ አገር በቀል ግብረሰናይ ድርጅቶች። እነሱን ፈንድ እንሰጣቸዋለን፣ ገንዘብ እንሰጣቸዋለን፣ ቴክኒክ አቅማቸውን እንገነባለን። ከዛ በኋላ ህብረተሰቡ ዘንድ ሄደው እንዲያስተምሩ እናደርጋለን። ከዛ ህብረተሰቡን ያስተምራሉ፣ በየቦታው በየሰፈሩ እዛው አካባቢ ያሉ ድርጅቶች ናቸው እነዚህ አብዛኛዎቻቸው ያስተምሩና መረጃው ከደረሳቸው ውስጥ አገልግሎቱን ማግኘት የሚፈልጉ ካሉ እነሱን ወደ ጤና ተቋማቱ ያገናኛቸዋል ማለት ነው። ይሄ ሪፈራል ሊንኬጅ ስታብሊሽ እናደርጋለን ማለት ነው።
ስለዚህ ጽንስ ማቋረጥ ላይ ብቻ ሳይሆን የቤተሰብ እቅድ አገልግሎትን አማራጮችን ለህብረተሰቡ እንዲዳረሱ ማድረግን ትምህርቱንም መስጠትም እዚህም ላይ ይሰራል ማለት ነው።
በትክክል ሁለቱ ትልልቆቹ ስራዎቻችን እነዚህ ናቸው። የቤተሰብ እቅድ አገልግሎትን ተደራሽ ማድረግ፣ ደህንነቱን የጠበቀ የጽንስ ማቋረጥ አገልግሎትን ተደራሽ እንዲሆን ማለት ነው።
ዶክተር አሁን ትንሽ ወደኋላ ተመልሶት ነው እንግዲህ በፊት የጽንስ ማቋረጥ በህግ ከመፈቀዱ በፊት ከመሻሻሉ በፊት እንደው ምን ያህል ሴቶች ነበረ ወደ ጽንስ ማቋረጥ የሚሄዱት እና ከዛ ውስጥ ደግሞ እንደው ምን ያህሎቹ ናቸው ደህንነቱ ያልተጠበቀ ጽንስ ማቋረጥ የሚፈጽሙት የሚለውን ነገር አይተን ከአሁኑ ጋር ደግሞ ብናነጻጽረው ደስ ይለኛል። አሁንስ የሚለውን ነገር
እንግዲህ ህጉ ከመቀየሩ በፊት ምን ያህል ሴቶች ናቸው ወደ ጽንስ ማቋረጥ አገልግሎት የሚመጡት የሚለው ዳታ የለም። አንደኛ አይመጡም፣ ጽንስ ለማቋረጥ አገልግሎት አይመጡም። ማለት ችግር ውስጥ ገብተው ኮምፕሊኬትድ ሆነው ነው ወደ ጤና ተቋማት የሚመጡት እና ሲመጡ በባህላዊ መንገድ የሚሆኑ ወይም ደግሞ ሰፈር ውስጥ ባለው አዋቂ ነን በሚሉ ሰዎች አማካኝነት የሚሰጣቸው የተለያዩ ነገሮች አሉ። አንደኛ በማህፀን የሚገቡ ነገሮች አሉ። አንዳንዴ የጃንጥላ ሽቦ ይከቱባቸዋል። አንዳንዴ የግሉኮስ መስጫ ፕላስቲክ አለ አይደለም፣ እሱን አሹለው ይከቱባቸዋል። ስራ ስር ይከቱባቸዋል። አንዳንዴ መርዛማ ናቸው የሚሏቸውን ማንኛቸውን ነገር ማህፀናቸው ውስጥ ይከቱባቸዋል። አንዳንዶቹ ማህፀናቸው ተበስቶ ማለት ኢንፌክሽን ይዟቸው ኮምፕሊኬትድ ሆኖ በጣም በደንብ እንትን ብለው፣ አንዳንዶቹ ደግሞ ማህፀናቸውን አልፎ ሽቦ አንጀታቸውን ሁሉ በስቶት የሚመጡበት ጊዜ አለ። ያኔ የሚተኙት ሴቶች ቁጥር በጣም ብዙ ነበር። ካለው ለምሳሌ ለጋይኒ ኦብስ ከተያዘው ከእናቶች ጤና ጋር በተያያዘ አገልግሎት ሊሰጥ ከተያዙ ተዋርዶች ውስጥ አብዛኛውን እነዚህ ነበር የሚይዙት እና እንዲህ ይህን ያህል ሴቶች ይህን አገልግሎት ለማግኘት ይመጡ ነበር የሚል ዳታ የለም። ነገር ግን ምን ያህሎቹ ይሞቱ ነበረ ከዚህ ከደህንነቱ ባልጠበቀ መልኩ ከሚሰጥ ጽንስ ማቋረጥ ጋር ተያይዞ የሚለው ቅድም እንደነገርኩሽ 1/3 እናቶች ይሞቱ የነበሩት በዛ ደህንነቱን ባልጠበቀ የጽንስ ማቋረጥ አገልግሎት ነው። 32% ማለት ነው። እንግዲህ ህጉ ከተቀየረ በኋላ ይሄ ነገር ተቀይሯል። ከዚህ ደህንነቱን ባልጠበቀ የጽንስ ማቋረጥ አገልግሎት ምክንያት የሚሞቱ እናቶችን ቁጥር በጣም ቀንሷል። እንግዲህ ህጉ ከተቀየረ በኋላ የተጠኑ ጥናቶች አሉ። በአመት ምን ያህል በአማካይ ሴቶች ለጽንስ ማቋረጥ አገልግሎት በየጤና ተቋማቱ ይሄዳሉ የሚለው ብዙ ነው የሚያሳይ። ወደ 600,000 አካባቢ ሴቶች ጽንስ ለማቋረጥ ወደ ጤና ተቋም በግልም ወደ መንግስትም ጤና ተቋማት እንደሚሄዱ ነው የሚያሳይ። ነገር ግን ከእሱ ጋር ተያይዞ የሚመጣው ችግር በጣም ሲግኒፊካንትሊ በሚባል መልኩ ቀንሷል። ሞቱም እንዳልኩሽ ቀንሷል።
ዶክተር፣ አሁን ያሉ ስጋቶች አሉ ጽንስ ማቋረጥ ላይ? አንዲት ሴት ደህንነቱ የተጠበቀ ጽንስ ማቋረጥ እንዳታገኝ እንደው ያሉ አጠቃላይም ጽንስ ማቋረጥ ላይ ያሉ ስጋቶች ይኖሩ ይሆን? አሁን ባለንበት ሁኔታ
ስጋቶች፣ ችግሮች አሉ። አሁን በቅርብ ጊዜ የተጠኑ ጥናቶች ከ53% አላለፍም ካሉት የመንግስት ጤና ተቋማት ውስጥ ግማሽ ያህሉ ናቸው ይህንን አገልግሎት እየሰጡ ያሉ። ሌሎቹ ግማሾቹ እየሰጡ አይደለም ማለት ነው። ስለዚህ እነዛ የማይሰጡ ጤና ተቋማት ባሉባቸው አካባቢ ያሉ ሴቶች አገልግሎቱን አያገኙም ማለት ነው። እነዚህ ደግሞ በተለይ ወደዚህ ወደ ሀርድ ቱ ሪች ኤሪያስ የሚባሉት አለ አይደለም፣ ወደ ራቅ ያሉት አካባቢዎች ናቸው እና ከዛም ተጉዞ መጥተው አገልግሎቱን ለማግኘት የሚቸገሩባቸው ናቸው። ታዩ ነው ኮንፍሊክቱ ዚምዛም ነው። ተፈጥሮ ደግሞ ችግር አለ፣ ድርቁ አለ እና ከነዚህ ጋር ተያይዞ ኢኮኖሚው እንትን እያለ ነው እና በዚህ ምክንያት አገልግሎቱ ትንሽ እየተፈተነ ነው ማለት ነው። ከዚህ ባለፈ ሌላው ምንድን ነው ምንሰጋው ማለት ነው፣ አሁን ድሮ እኛ ተማሪ በነበርንበት ጊዜ ፕራክቲካል አይተነዋል እና እሱን ያየ ሰው ያንን ሊያስቀር የሚችል ማንኛውንም አይነት አገልግሎት ለመስጠት ወደኋላ የለም። አሁን ግን ያ የለም። ስለዚህ አሁን የሚወጡት ጀነሬሽኖች አሁን የሚወጡት ኒው ፕሮፌሽናልስ ያንን ታሪክ አያውቁትም፣ የድሮውን ታሪክ አያውቁትም እና ይሄ ቀላል ነገር ይመስላቸዋል ስለ ጽንስ ማቋረጥ በሚወራበት ጊዜ እና እነሱ ኦንቦርድ መምጣት አለባቸው። ድሮ እንዲህ ነበረ፣ ይሄ ለውጥ የመጣው በዚህ በዚህ ምክንያት ነው፣ ስለዚህ ይህንን ያገኘነውን ይዘን መቀጠል አለብን የሚለውን ማስጨበጥ ያስፈልጋል። እንትኑ እንዳይጠፋቸው ማለት ነው አንዱ ስጋት ማለት ያው ጤና ባለሙያ አይደለም ዞሮ ዞሮ አገልግሎቱን የሚሰጠው። ስለዚህ እነሱ የድሮውን ታሪክ እንዳይረሱት የመጣንበት መንገድ በጣም ከባድ ነው። ሴቶች ያለፉበት ህይወት በጣም አስቸጋሪ ነው እና እሱን እንዲገነዘቡት ነው።
በሌላ ወገን የሚንቀሳቀሱ ሰዎች አካላት በዚህ ገፍተው ምናልባት ወደ በፊቱ ብንመለስ ህጉ ባይፈቅድ ምን አይነት ነገር የሚሆን ይመስሎታል?
እኔ ባላስበው ነው የሚሻለው። ይሄ ህግ ተቀይሮ ሴቶች ወደ ነበሩበት ወደ ድሮ ቢመለሱ ብዬ ባላስበው ነው የሚሻለው። ያ ብዙ ነገር ተቀይሯል። ለኢንፎርሜሽን ቅርብ ነው የአሁኑ ጀኔሬሽን። ነገር ግን ስለ ስነ ተዋልዶ የሚኖርበት እድል ምንም የለም ማለት ይቻላል። ቤተሰብ ስለ ስነ ተዋልዶ ማውራት እኛ ሀገር ምንድን ነው ነውር ነው አይደለም? ትምህርት ቤትም በቂ ትምህርት አያገኙም ስለ ስነ ተዋልዶ፣ ስለ ራሳቸው፣ ስለ ሰውነታቸው እድገት ምን መጠበቅ እንዳለባቸው፣ ያ ነገር ወዴት ሊመራቸው እንደሚችል እና እንዴት ራሳቸውን ከመጥፎ ነገር መከላከል እንዳለባቸው የሚነግራቸው የለም የአሁኑ ትውልድ ማለት ነው። ስለዚህ በዚህ ምክንያት የተነሳ ብዙ ችግር አለ ማለት ነው። ስነ ተዋልዶ ትልቅ ችግር አለ እና ይህ ሁሉ ውስብስብ ችግር ባለበት ህጉ ተመልሶ ቢቀየር የድሮ አይደለም የድሮ 3-4 እጥፍ ችግር ውስጥ ነው የምንቀርበው ብዬ ነው የማስበው። እና ያ ነገር እኔ አጤኒንግ ውስጥ መመለስ የለበትም እና ይህንን ለማድረግ የስነ ተዋልዶ ትምህርት እና የስነ ተዋልዶ አገልግሎት በጣም ኢምፖርታንት። ሴቷ ስለ ራሷ ታውቃለች፣ ምን እንደምትፈልግ የት መድረስ እንደምትፈልግ ታውቃለች። ነገር ግን ሀገራችን ውስጥ ባለው ባህልም ይሁን በተለያዩ ምክንያቶች ሴት ላይ ያለው ተጽዕኖ ከባድ ነው፣ ብዙ ነው ተጽዕኖ እና በዛ የተነሳ ተጭነናት ብዙ ጊዜ የምትፈልግበት ቦታ ላይ እንዳትደርስ ይደረጋል። ከዛ ውስጥ አንዱ ይሄ የስነ ተዋልዶ ችግር ነው። የስነ ተዋልዶ ችግር በጣም ሴቶችን በቃ የትም የሚያስቀር የሚያጠፋ ችግር ነው እና ስለዚህ የእኛ ሮል መሆን ያለበት የእኛ ሮል እሷን ማገዝ ነው መሆን ያለበት፣ እሷን ማብቃት ነው መሆን ያለበት፣ እሷን ወደ አሰበችው ግብ እንድትደርስ ማድረግ ነው የእኛ ሮል ብዬ ነው የማስበው። ማለት የቤተሰብ እቅድ አገልግሎት ከዛሬ 20 ዓመት በፊት ስንት ነበር? በጣም 8% 6% እዛ አካባቢ ነበር። ከዛ ተነስተን አሁን አገልግሎቱ በሰፊው እንዲዳረስ ተደርጎ ብዙ ሴቶች ቤተሰብ እቅድ አገልግሎት ተጠቃሚ ሆነዋል። እንደውም ከዛ ቀደም ብሎ ደግሞ በንጉሱ ጊዜ ስለ ቤተሰብ እቅድም ማውራትም አይቻልም ነበር፣ ክልክል ነበር። ስለዚህ የድሮን ጨለማ አድርገን ጽንስ ከማቋረጥ ጋር ተያይዞ በጣም ብዙ ልናጣቸው የማይገቡን ሴቶች አጥተናል። እኔ ፕራክቲካሊ በህይወት የገጠሙኝ ስራ ላይ የገጠሙኝ ሴቶች በጣም የሚያሳዝኑ ለፍተን ምን ብለን ግን ልናድናቸው ሳንችል ቀርተው የሞቱ በጣም ብዙ ቫይብራንት የሆኑ ልጆች ነው። እንደምናስበው ሎ ሶሾ ኢኮኖሚክ ሌቭል ላይ ያሉት ብቻ አይደለም፣ ሁሉም የህብረተሰብ ክፍል ሁሉም የተነካበት ችግር ነበረ እና እኛ ሚድዋይፍ ነርሶችን አጥተናል መተውብናል እጃችን ላይ አየር መንገድ የሚሰሩ ሆስቴሶች አጥተናል፣ ተማሪዎች አጥተናል፣ የዩኒቨርሲቲ ተማሪዎች፣ ሁሉም ስራ ላይ ያሉ ባለትዳር የሆኑ አሁን ከሌ ነው ማለት ሳያስፈልግ የሐኪም ባለቤት ሞታለች። በዚህ የተነሳ ባለቤቱ ሐኪም ሆኖ ማለት ነው ደህንነቱ ባልጠበቀ ጽንስ ማቋረጥ አገልግሎት አልፋብናለች በእጃችን ላይ። በጣም ብዙ ተስፋ ያላቸው በጣም ብዙ ቫይብራንት የሆኑ ልጆች ቀርተዋል። አሁን በምናይበት ጊዜ አሁን በጣም ጥሩ ነው፣ የመንግስት ኮሚትመንት በጣም ጥሩ ነው። እነዚህ አገልግሎቶች በስፋት ተሰጥቷል። የጤና አገልግሎቱ ተደራሽ ነው በተወሰነ መልኩ። ሚቀሩ ነገሮች ብንልም ሄልዝ ኤክስቴንሽን ፕሮግራም በጣም ጥሩ ነው። ስለዚህ አሁን ያለው የመንግስትም የሌሎች አጋራትም የሁሉም ርብርብ ብዙ ለውጥ አምጥቷል። ይህ ማለት ግን እንደው ምንም ነገር አያስፈልግም ካሁን በኋላ ማለት አይደለም። ብዙ ይቀራል። ቅድም እንዳልኩ ከግማሽ በላይ የሆኑት የጤና የመንግስት የጤና አገልግሎት ሰጪ ድርጅቶች፣ ሆስፒታሎች፣ ጤና ጣቢያዎች ይህን አገልግሎት አሁን የማይሰጡ ተደራሽ መሆን አለበት። ሩቅ የሆኑ ቦታዎች ላይ የሚኖሩ የህብረተሰብ ክፍሎች አገልግሎቱን እያገኙ አይደለም። እነዚህ አገልግሎቶች የተለየ ፍላጎት አላቸው የምንላቸውን የህብረተሰብ ክፍሎች በማማከለ መልኩ አይደለም አሁንም እየተሰጡ ያሉት። ለምሳሌ ማየት የተሳናቸው፣ መስማት የተሳናቸው እንደው መረጃውን የሚያገኙበት አገልግሎቱን የሚያገኙበት መንገድ ለእነሱ ታስቦ አይደለም እንትን የሚባለው እና ያ መስፋት አለበት። ወጣቶቻችንን አሁንም መድረስ አለብን። አሁንም በተገቢ መልኩ እየደረስናቸው ነው ብዬ አላስብም። ወጣቶች በየዩኒቨርሲቲ ያሉ አሉ። እነዚህ ደግሞ ሰፋፊ እርሻዎች አሉ፣ የአበባ እርሻዎች አሉ፣ ሌሎችም ኢንዱስትሪያል ኤሪያዎች አሉ። እነዚህ ውስጥ የሚሰሩ ወጣቶች ናቸው እና በዝቅተኛ ክፍያ ነው የሚሰሩት። ስለዚህ ተዳብለው ነው የሚኖሩት እርስ በርስ ማለት ወንድ ከሴት እንደዚህ ተዳብለው ነው እና ለተለያዩ የስነ ተዋልዶ ችግሮች የተጋለጡ ናቸው እና እነዚህም ደግሞ መድረስ መቻል አለብን ማለት ነው። የሚቀሩን ብዙ ስራዎች አሉ፣ ብዙ የምንሰራቸው ስራዎች አሉ ለማለት ነው። ግን የድሮና የአሁኑን ስናነጻጽረው ለእኔ ይኸኛውን የጨለማ ጊዜ ይኸኛውን ሪላቲቭ አሁን ብርሃን ላይ ነው ያለ ነው ማለት ይችላል።
የተከበራችሁ አድማጮች እንግዲህ የዛሬውን የቤተኛ ፕሮግራማችንን በዚሁ ልናጠቃልል ነው። የሁለተኛው ምዕራፍ የቤተኛ ፕሮግራም ስፖንሰር አድርጎ ያቀረበላችሁ አይፓስ ኢትዮጵያ ነው። አይፓስን ለተከታታይ ሳምንታት ከቤተኛ ጋር አብሮ ነበር። ብዙ መረጃዎችን በተለይ ደህንነቱ የተጠበቀ ጽንስ ማቋረጥ ላይ ሲያስተላልፍ ነበር በዚህ በቤተኛ ፕሮግራም። እንግዲህ ደህንነቱ የተጠበቀ ጽንስ ማቋረጥ እጅግ በጣም አስፈላጊ እንደሆነ፣ ይህም የሚሆነው ሴቶች ባልታቀደ ሁኔታ ባላሰቡት ሁኔታ ወደ አላቀዱት እርግዝና ይገባሉ። ይሄ ቢከለከል፣ ደህንነቱ የተጠበቀ ጽንስ ማቋረጥ ቢከለከል ምን ያህል አደጋ ውስጥ እንደሚገቡ ያየንባቸው በርካታ ፕሮግራሞች ነበሩ። እንግዲህ እናንተንም ሀሳብ አስተያየቶች እየሰጣችሁን አብራችሁን ቆይታችኋል። እጅግ በጣም እናመሰግናለን። ሳምንት እናገኛችኋለን ውድ አድማጮች። የፕሮግራሙ አዘጋጆች ሶስና ተስፋይና ኑር ጀማል። የሳምንት ሰው ይበለን። ሰላም አሉ። ይህ ፕሮግራም የቀረበላችሁ እርካ ሚዲያና ኮሚኒኬሽን ከሸገር FM 102.1 ጋር በመተባበር ነው።